በትግራይ ክልል እየተካሄደ ባለው ጦርነት ከ10000 በላይ ሰራዊት ማርከናል አሉ የትግራይ ክልል መሪ ዶክተር ደብረጽዮን ገብረ ሚካኤል። ከተማረኩት ውስጥ ኤርትራውያንም ይገኙባቸዋል ብለዋል። ዶክተር ደብረጽዮን በሰጡት ማብራሪያ የፌደራል መንግስት የትግራይ ህዝብን የኤሌክትሪክ አቅርቦት እንዳያገኝና በጨለማ እንዲኖር ኃይል ከመቋረጥ ተሻግሮ የተከዜ ኃይል ማመንጫና የኤሌክትሪክ ማከፋፊያን በአውሮፕላን ደብድቦ ጉዳት አድርሷል በማለት ተናግረዋል። ሙልጌታ አጽብሃ ከመቀሌ ተከታው ዘገባ ልኮልናል።
የትግራይ ክልል መሪ ዶክተር ደብረጽዮን ገብረ ሚካኤል ትናንት በሰጡት ማብራሪያ ህዝባዊ ጦርነቱ ቀጥሏል ብለዋል። የክልሉ ህዝብ ወራሪውን እየመከተ ይገኛል ያሉት ዶክተር ደብረጽዮን የሁለት ሀገራት ሰራዊትና የአንድ ክልል ኃይል ተደምረው እየወጉት ቢሆንም በጀግንነት እየመከታቸው ይገኛል በማለት ተናግሯል። በመራብ ትግራይ ህዝቡ ከክልሉ የመከላከያ ኃይል ጋር በመሆን እየመከተ ይገኛል ያሉት መሪው አሁንም በተጠናከረ መንገድ ቀጥሏል ብለዋል። በዚህ ትግል አኩሪ ታሪክ እየተመዘገበ ይገኛል፣ ይህ ታሪክም በቀጣይ ይዘከራል ያሉት ዶክተር ደብረጽዮን እስካሁን ከ10000 በላይ ሰራዊት ተማርኳል በማለት ተናግረዋል።
እስካሁን ባካሄድ ነው የመመከት ጦርነት ከ10000 በላይ ተዋጊ ማርከናል። ውጊያው ግን አሁንም እንደቀጠለ ነው። 10000 ተዋጊ መማረኩ የጦርነቱን ክብደት ለመገመት ይረዳናል። እነዚህ የተማረኩት ምርኮኞች በእኛ እምነት በስርዓት ነው የሚያዙት። የትውልድ ቀያቸው ተለያይቷል ብለን የተለያየ አያያዝ እናደርግላቸውም። የተለያየ ምርኮኛ አያያዝ ድሮም አልተደረገም፣ አሁንም እንደዛ አይደረግም። የማንኛውም ብሔር የሰራዊት አባል በክብር ነው የሚያዘው።
ከነዚህም ኤርትራውያን ይገኙባቸዋል ብለዋል።
አብይ አሳልፎ የሰጠው መሬት አንዳንዱ መንጠቅ ጀምረናል። ቀጥታ ያስገባቸው የኤርትራ ሰራዊት የትግራይ ህዝብ እየተዋጋ ነው ያለው። በዚህ ውጊያ የተማረኩ የሻዕቢያ ወታደሮች አሉ። ከውጭ የገባ ምንም የለም እያሉ ሲዋሹ የነበሩ በተጨባጭ እናሳያቸዋለን። ሁለቱም ውሸታም አምባገነን መሪዎች በአንድ ውጊያ የተገኙ መሆናቸውን እናጋልጣለን። ማርከናል ምርኮኞቹ እናወጣቸዋለን።
የተማረኩ ሰዎች እንደ ታሪካችን የሚገባቸውን ክብር ሰጥተን ይዘናቸዋል በማለት ነው የገለጹት ዶክተር ደብረጽዮን። ጦርነቱ ተጀምሯል እንጂ አላለቀም፣ በቀጣይም ክብራችንና ማንነታችን ጠብቀን ለማስቀጠል እንመክታለን ነው ያሉት። ህዝባዊ አንድነትና መርህ ይዘን የሚያስፈልገንም ትጥቅ ባለቤት ሆነናል በማለት ነው ዶክተር ደብረጽዮን ገብረ ሚካኤል እየተናገሩት። በፌደራል መንግስት የሚሰጡ የኤሌክትሪክ፣ ስልክ፣ ኢንተርኔት እንዲሁም የባንክ አገልግሎት ተቋ ተቋርጧል ያሉት ዶክተር ደብረጽዮን የኤሌክትሪክ አገልግሎት ከክልሉ የሚገኙ የኃይል ማመንጫ በመጠቀም ህዝብ እንዲገለገል አድርገናል ብለዋል። ሆኖም ግን ከትናንት በስቲያ የፌደራሉ መንግስት የተከዘ ኃይል ማመንጫና የኃይል ማከፋፈያ ማዕከል በአውሮፕላን ደብድቦ አገልግሎት እንዲቋረጥ አድርጓል ሲሉ ከሰዋል።
በውሳኔ የኤሌክትሪክ አገልግሎት ትግራይ እንዳያገኝ ተደርጓል። አገልግሎቱ እንዲጠፋም ተወስኖ በተግባር በጨለማ ላይ ነው የነበር ነው። በእኛ በኩል የተወሰነ ጥረት አድርገን የኤሌክትሪክ አገልግሎት መስጠት በመጀመራችን አይ እንዴት አድርገው ነው አገልግሎት ሰጡ እነዚህ? እኔ የወሰንኩት በጨለማ እንዲኖር ነው። የምሰማው ግን ኤሌክትሪክ አገልግሎት በትግራይ ያለ ነው። ከቁጥር የወጣ ነገር ተፈጥሯል። አዲስ አበባኝም መቆጣጠር አልቻልኩም፣ ማጥፋት አልቻልኩም። ለዚህ ማድረግ ያለብኝ በአየር ኃይል በቦምብ ተከዜ ግድብን መደብደብ ነው። የኃይል ማመንጫውን አቅርቦት የሚሰጠውን ሳብስቴሽን መደብደብ ነው። ይሄ የሀገሪቱ ሀብት ነው። ስንት ቢሊየን የወጣበት ሀብት ነው። ግድብ በግድብ እንዲሆን ነው የሚፈለገው እንጂ ያለውን ግድብ ትግራይ ጨለማ ለመክተት ተብሎ ተከዜን ያክል ግድብ ለማፍረስ ኤሌክትሪክ አገልግሎት እንዲቋረጥ ትናንት በተካሄደው ድብደባ አገልግሎቱ ተቋርጧል። ጨካኝ መንግስት የትግራይ ህዝብ በጨለማ እንዲኖር ኑሮው እንዲጎሳቆል በመብቱ በመቆሙ እንዲሰቃይ የፈረደ መሆኑ እናያለን።
ከትናንት በስቲያ ጀምሮ በመቀለ ከተማና አካባቢዋ የኤሌክትሪክ አቅርቦት አለመኖሩ እኔም ተመልክቻለሁ። ዶክተር ደብረጽዮን መንግስታቸው በሚቻለውን የደረሰውን ጉዳት በመጠገን ህዝባዊ አገልግሎት ለመጀመር ጥረት እያደረገ መሆኑም ተናግሯል። ዶክተር ደብረጽዮን ለኢትዮጵያ መከላከያ ኃይል ባስተላለፉት መልእክት ለምን ዓላማ እንደሚዋጋ ቆም ብሎ ሊያስብ ይገባል ብለዋል። መንግስታቸው ለፖለቲካው ችግር ፖለቲካዊ መፍትሄ ነው የሚያስፈልገው ብሎ እንደሚያምን ገልጸው፣ ሆኖም በኃይል ለማንበርከክ የሚመጣና የትግራይን መሬት ለመውረር የሚመጣ ግን መቅበሪያ ቦታ እንጂ የሚያገኘው አንድም መሬት አይኖርም በማለት ተናግረዋል። ለአሜሪካ ድምጽ ሙልጌታ አጽብሃ መቀለም።
ሙልጌታን ለዘገባው እናመሰግናለን። በሌላ በኩል የአስቸኳይ ጊዜ አዋጅ ማጣሪያ የትግራይ ክልል መንግስት ተከዜ ሃይድሮ ኤሌክትሪክ ኃይል ማመንጫን መደብደቡን መግለጹን ተከትሎ ባወጣው መግለጫ ዝርዝሩን ሲያስረዳ ልክ እንደ ሌሎቹ የኃይል ማመንጫ ግድቦች ሁሉ በፌደራል መንግስት የተገነባና የሚተዳደረውም በፌደራል መንግስት የሆነውን ግድብ እሁድ ጥቅምት 29/2013 ዓመተ ምህረት የህዋት ሚሊሻ ግድቡን ለመጠበቅ የተሰማራውን የፌደራል ፖሊስ ኃይል ከስራው ለማደናቀፍ ጥቃት ፈጽሟል። የተጎዱትና የተገደሉት ቁጥር ያልተረጋገጠ ቢሆንም በህይወት የተረፉ 11 የፌደራል ፖሊስ አባላት ለ14 ሰዓት ያህል በእግር ተጉዘው ተራራዎችን አቆራርጠው ወደ ጎንደር ገብተዋል ብሏል። በቀጣዮቹ ቀናት የህዋት አክቲቪስቶች በማህበራዊ ሚዲያ ማካኝነት ግድቡን ተቆጣጥረናል የሚል መረጃ ማሰራጨታቸውንም ተስተውሏል ሲልም ያክላል መግለጫው። ዝርዝሩን በሚያስረዳበት ክፍልም ነገር ግን አምነስቲ ኢንተርናሽናል የህዋት ሚሊሻዎች በማይካድራ በንጹሃን ዜጎች ላይ የፈጸሙትን ጭፍጨፋ አስመልክቶ ሪፖርት ባወጣበት በህዳር 3/2013 ዓመተ ምህረት የህዝብን ትኩረት አቅጣጫ ለማስቀየር የተከዜ ግድብ በቦምብ እንደተመታ የሚያትት ሆን ተብሎ የተቀናበረ የሐሰት መረጃን ህዋት በቴሌቪዥን አሰራጭቷል ካለ በኋላ ባለ ሁለት ክበብ ቅስት ያለውና በውሃ የተሞላ ግድብ በቦምብ ቢመታ ሊያስከትል የሚችለው መጥለቅለቅና ጥፋትን ማንም ሊገምተው የሚችለው በመሆኑ የመረጃውን ሐሰተኛነት በቀላሉ ለማረጋገጥ ይቻላል በማለት የትግራይ ክልሉን መረጃ አስተባብሏል። በሌላ በኩል ዶክተር ደብረጽዮን ተማረኩ ያሉትን ኤርትራውያንን በተመለከተ ከኤርትራ ባለስልጣናት ምላሽ ለማግኘት ሞክረን ዋሽንግተን ዲሲ ያለው የኤርትራ ኤምባሲ ለጊዜው በኮቪድ-19 ምክንያት ዝግ መሆኑ ተነግሮናል። ይሁን እንጂ በዚህ ሳምንት መጀመሪያ ላይ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ ለሮይተርስ በሰጡት ቃል ይህ የውስጥ ግጭት ነው፣ በግጭቱ ውስጥ ያለንበትም ማለታቸው አይዘነጋም።